አቶ ተካልኝ ገዳሙ በፀሐይ ሳታሚ ድርጅት አማካኝነት አቤታውያን በነገስታት ዙፋን ላይ ተሰኝረስ ያሳተሙት መጽሐፍ ለንባብ በቅቷል። የግል ህይወት ታሪኮን ከኢትዮጵያ ዘመናዊ እድገት ጅማሬና የዲሞክራሲ ህልም ጉዞ ጋር አሰናስለው ያቀረቡበት ነው። በመጽሐፉ ታሪክ ውስጥ በ1956 ከአዲስ አበባ ዩኒቨርሲቲ ኮሌጅ ከተመረቁ በኋላ ወደ ሀገር አሜሪካ ነው ለድህረ ምረቃ ያቀኑት። ከዛም የግብርና ኢኮኖሚ ሁለተኛ ዲግሪውን አግኝተው ጁን 24 ጀመሪያ ስራውን በተባበሩት መንግስታት የማህበራዊና ምጣኔ ሀብት ጉዳዮች የኢንዱስትሪ ልማት ቅርንጫፍ ዲፓርትመንት ውስጥ ጀምረዋል። የተባበሩት መንግስታት የስራ ህይወቶ ምን ይመስል ነበር? ከዛስ ምን ቀስመዋል? የወደፊት ህይወቶ በሙሉ መነሻው ከዛ ነው ማለት ይቻላል? እና ምን አይነት ተጽዕኖዎችን አሳድረዋል በወደፊት የህይወት ጉዞ ላይ?
የተባበሩት መንግስታት እንዴት እንደገባሁ መጽሐፍ ውስጥ ተናግሬያለሁ። በአጋጣሚ የገባሁት ያኔ እንደኔ ያለ ሰው ኢትዮጵያዊ በመንግስት በጀት የተማረ ስላም ሲጨርስ ተመልሶ ኢትዮጵያ ነው የሚሰራው። እኔ ግን እዚያ ትምህርት ቤት እያለሁ በአንድ ምክንያት ፕሮፌሰሮች ያልድላለ ሂድ ብለው እዚያ ሄድኩ ገባሁ። እና እንግዲህ ያንተን ጥያቄ እንደው ባጭሩ ለመመለስ ሶስት ነገሮች ናቸው ማለት ነው። አንደኛ በተማርኩት ትምህርት የስራ ልምድ ላገኝ ቻልኩ። ሁለተኛ እንግሊዝኛ የመጽሐፍ እድል አጋጠመኝ ጻፍ ልምዴንም ለማሻሻል። ሶስተኛ ደግሞ ከአፍሪካኖች ጋር በቅርብ የመስራትና የአፍሪካን ችግር የኢትዮጵያን ችግር ለማዛመድ መሞከሬ ነው ነው በመሰረቱ።
ከአፍሪካዊነትም አልፎ የተባበሩት መንግስታት ውስጥ በሚሰሩበት ጊዜ ዓለም አቀፋዊነትንም እንደዚሁ አዳብረዋል። በዛ ወቅት የነበሩት የተባበሩት መንግስታት ዋና ጸሐፊ ዳግ ሃመርሾልድ ነበሩ። አንድ የዓለም አቀፍ ዲፕሎማሲ መምህር እዚህ አውስትራሊያ ውስጥ ያለው በእርግጥ በተባበሩት መንግስታት ውስጥ ጸጥታው ምክር ቤት ውስጥ እንደዚሁ ኃላፊነት ላይ የነበሩ ሰው ናቸው። ከሚያደንቋቸው የተባበሩት መንግስታት ዋና ጸሐፊዎች ውስጥ በጠቅላላ ሁለት ናቸው፣ ዳግ ሃመርሾልድ እና ሁለተኛው ደግሞ ኮፊ አናንን ነው። እርሶ ሁለቱንም ያውቃሉ። በእርግጥ ከዳግ ሃመርሾልድ በነበሩበት ጊዜ የተባበሩት መንግስታት ሰራተኛ ነበሩ። በዚህ ሀሳብ ይስማማሉ? ምን አይነት ዋና ጸሐፊ ነበሩ በወቅቱ?
ሃመርሾልድን በተመለከተ እሱ ትልቅ ሰው ነው፣ ትንሽ ሰው ነው ማለት የአለቃዬ አለቃ አለቃ ቁንጮ ላይ ነው ያለው። ነገር ግን አንድ ሁለት ጊዜ አግኝቼዋለሁ፣ መጽሐፌ ውስጥ ጠቅሼዋለሁ እንዴት እንዳገኘሁት አይነት ኢምፕሬሽን እንደተወብኝ። እሱ በጣም 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 በየቢሮችን የምንሰማው ነገር ነው፣ ጎበዝ፣ ጠንካራ ደግሞ በመንፈሱ ትናንሽ ሀገሮችን የሚደግፍ ትላልቆችን ሀገሮች አሜሪካንን መስኮን የሚቋቋም በደንብ በዚህ ይታወቃል። ደግሞ ብልህ የሆነ ዲፕሎማት ነው፣ ግን ደግሞ ኃይለኛ ነው። በደንብ ዲክታተር ይሉታል አጠገቡ የሚሰሩ ሰዎች። ቆራጥ የሚሄድበትን ሚያቅ የሚያደርገው ነው ሚያቅ። እዚያ ሴኩሪቲ ካውንስል ገብቶ ሲናገር በጣም ሶፍት የሆነ እንደዚህ፣ እሱ ለነዚያ ነው። ግን ቢሮ ሲገባ በጣም ኃይለኛ ነው፣ ኦቶክራቲ ይሉታል። ግጩ ለማንኛውም ጥሩ ስም ነበረው፣ በስራው በጣም የታወቀ ጥሩ ሰው ነበረው። ኮፊ አናንን አውቀዋለሁ እኔ እንግዲህ ከተባበሩት መንግስታት ከኒውዮርክ ወደ ኢሲኤስ ከዛ ወሬ ጥቂት ጊዜ እንደቆየሁ ኮፊ አናን የፐርሶኔል ክፍል ውስጥ አንድ ስራ ተሰጥቶት መጣ። ያኔ እንደው የሚታወቀው በቃ ባለባበሱ በምኑ የሚገዛቸው መኪናዎች ቆንጆ ቆንጆ መርሲዲሶች፣ እንደው ጨዋታ የሚወድ ደግሞ መቼም ጊዜ የማይለውጠው ነገር የለም፣ ተለውጧል፣ ጥሩ ነው። እሱን እንደው እንደ ባለሙያ እናየው። አንዱ ስታቲስቲሽን ነው፣ አንዱ ኢኮኖሚስት ነው፣ አንዱ መሀንዲስ ነው። ፐርሰኔል ክፍል ያሉ ወረቀት የሚገፉ ናቸው፣ ፔፐር ፑሸርስ ይባል ናቸው። እና ይሄ ሰውዬ ምን ሙያ ያለው አይደለም እየተባለ ይታማል ኮፊ አናን። ያኔ ግን ያኔም ቢሆን አንድ ነገር ይታይበታል፣ ከሰው ጋራ የመቀራረብ የመቀለድ፣ እንዲህ ጥሩ ሶሻል ሪሌሽንስ ነበረው። እና በቃ ሰላም ማለት ነው፣ ሁሉንም የጫጫበት ነው ማለት ነው፣ ከሰው ጋር የመግባባት ዝንባሌ ነበር። ይሄ ይታይበታል በተለይ ወደ መጨረሻ ላይ ልወጣ ስል አግኝቼዋለሁ።
ከዛ በኋላ ወደ አገር ቤት ተመለሱ። እንዳሉት በ1960 ኢኮኖሚ ኮሚሽን ለአፍሪካ ወይም ኢሲኤ ውስጥ ተቀጥረው ይሰሩ ነበር። በዛም አላበቁም። እዛው እያሉ ከጠቅላይ ሚኒስትሩ ቢሮ በደረሰው ጥሪ መሰረት ወዲያውኑ ወደ መንግስት ስራ ገብተዋል። በተለይም የልማት ፕላን ከማውጣቱ አኳያ በዋና ስራ አስኪያጅነት ከተመደቡበት ጊዜ ጀምሮ በተባበሩት መንግስታት ኢትዮጵያ አምባሳደር ሆነው የነበሩት ሀዲስ አለማየሁ ጋር አብረው የመስራት እድል ነበሮት። በዛ ወቅት ኢትዮጵያን የአምስት ዓመት ልማት ፕሮግራሞች ከሚነድፉት ውስጥ አንዱ እርስዎና ሀዲስ አለማየሁ ነበሩ በሳቸው አመራር። ያ ምን ያህል አዋኪ ነበር በዛ ወቅት? በዛ ወቅትስ የልማት እቅዱ ኢትዮጵያን ከየት አንስቶ ወዴት ለማድረስ የሚታለም ነበር?
እንግዲህ ክብራቱ አዲስ አለማ ይሁን ቀደም ሲል አቃቸዋለሁ እኔ ተባብሩት መንግስታት ኒውዮርክ በመሰረብት ጊዜ እሳቸው የኢትዮጵያ አምባሳደር ነበሩ ተባብሩት መንግስታት ውስጥ እየነግራኛለን አልፎ አልፎም ይጋብዙናል ቤታቸው አዲስ አለማ የዲስኩል ያደረጉ ነው የተባለ ጊዜ ሞቶሎ እንግራለን ስራም ላይ ብንሆን ተደብቀን ሄደን ዲስኩላቸውን ሰምተን እንመለሳለን የተከበሩ ሰው ነበሩ ወንት ፈታ እና እንግዲህ አዲስ አበባ ስምንት ዓመት ያህል ከሰራሁ በኋላ ያው መጽሐፊ ውስጥ እንደቅሻለሁ አዲስ አለማየሁ አንድ ቀን ፕላን ሚኒስትር ነበሩ ሮበርት ጋርድነር ነበር የሚባለው በዚያ ጊዜ የነበረው የኢሲኤ ዋና ጸሐፊ ኤግዜክቲቭ ሴክሬታሪ ይሉታል ያኔ እሱ ነበረ ለእሱ ይደውሉና እባክህ ሶስተኛውን የአምስት ዓመት ፕላን በማዘጋጀት ላይ ነን እዚህ ፕላኒንግ ሚኒስትሪ ሰዎች የሉኝም እንዲያው ደግሞ ገንዘብም ብዙ የለኝም ሰው ለመቅጠር አልችልም አንተ ብትረዳኝ ለሰዎች ለተወሰደ ጊዜ እንዲሆን ፕላኑ ለማርቀቅ የሚያስችሉ አንዳንድ ሰነዶች ያስፈልጋሉ ብለውኛል እኔ የሥራ ጓደኞች ያንን እንኳን የሚያዘጋጁልኝ ሰዎች ብትሰጠኝ ይሉታል እሱ ሶስት ሰዎች ይጠራል አንዱ ቅድም ያልኩ ያ ፒኬ የስኮትላንድ ሰው ወዳጄ ያልኩ እሱ ሁለተኛ አንድ ጋኒያን ጄኤች መንሰን ይባል ጥሩ ኢኮኖሚ ሶስተኛ ደግሞ እኔ ነኝ እና ሶስታችንን ጠርቶ አቶ አዲስ ጠይቀውኛል ለምን ያህል ጊዜ እንደሆነ አላውቅም ግን ብዙ ጊዜ አይደለም ሶስትም አራትም አምስት ወር ሊሆን ይችላል ሂዱና እርዷቸው አለ እኔ ትንሽ ግራ ገባኝ ምክንያቱም ኢትዮጵያዊ ነኝ እንደ ቴክኒካል አሲስተንስ ኤክስፐርት በገዛ እግሬ መላኬ ትንሽ ግራ ማጋባኝ ግን ትእዛዝ ነው ሄድን አቶ አዲስ ጋር ተገናኘን ያን እንግዲህ ስራ ጀመርን ሶስታችንም ይሄ ጋኒያኑ የክፍል ኃላፊም ስለነበረ አንዳንዴ ይመጣል እንጂ ብዙ ጊዜ እንትን አያዘወትርም ስራውን ስራ እንዴት ደረሰ እንደዚህ እያለ ጠይቃል እኔና ግን የዚህ የስኮትላንድ ሰውዬ ጄምስ ፒክት ይባላል ቆየን እና ወደ እንግዲህ አሁን ጊዜው በጣም ሩቅ ስለሆነ ረስቼዋለሁ ወደ ሶስት ወር ያህል እዚህ ቆየን ይመስለኛል እና ያኔ የሰራ ነው የሶስተኛው አምስት አመት ፕላን ሊረቀቅ ሲል መሰረታዊ የሆኑ የፖሊሲ ጽሁፎች አንዳንድ ድጋፍ የሚሰጡ መንደርደሪያ የሚሆኑ ለዋል በአሁኑ ጊዜ እንደዚህ መሰለኝ የሚባለው የሚሆኑ ዶክመንቶች አዘጋጀን ያን ስንጨርስ ተመለስኩ ወደ ስራዬ ከዚያ በኋላ ነው እንግዲህ ጠቅላይ ሚኒስትሩ ጠርተው እንደዚህ እዚያ አቶ አዲስ የሚመሩት መስሪያ ቤት ውስጥ ፕላኒንግ ኮሚሽን ውስጥ አንድ ቴክኒካል ኤጀንሲ ይባላል እዚያ ልቀጠር ቻልኩ ይህንም ዝርዝር ያው መጽሐፍ ውስጥ ጠቅሼዋለሁ እንግዲህ አንተ ላነሳኸው ጥያቄ መቼም አቶ አዲስ አለማየሁ ራዲካል የሚባሉ ሰው ናቸው በጣም ተራማጅ በጣም እና ፕላን ሲዘጋጅ በተቻለ መጠን ነው እድገታችንን የሀገሪቱን እድገት የሚያፋጥን በትምህርትን መስክ በእርሻ መስክ በሁሉም መስክ እንትን የሚያጣጣም የሀገሪቱን ኢኮኖሚ በተቻለ መጠን በከፍተኛ ፍጥነት የሚያራምድ አይነት መሆን አለበት እና ገንዘብ ችግር አለ ግን እናንተ የገንዘቡ ሳይሆን የሚቻለውን ሁሉ ይህን ማድረግ ይቻላል በሉ እያሉ የእሳቸው አስተሳሰብ ይሄ ነው። እንግዲህ በመንግስት ደረጃ ደግሞ በተለይ በቅሪማ ሌሎችም አዲስ ዝም ብሎ እንደው የሀገሪቱን አቅም ሳይመጥን እንደ ልቡ እንትን ማለት የሚፈልገው አይቻልም። ገንዘብ ከየት ይመጣል? እንደዚህ ትልቁ ችግር ይሄ ነበር በዚያን ጊዜ የነበረው። ይሄ ደግሞ ችግር አቶ አዲስ ስለሆኑ ይልማ ስለሆኑ ሳይሆን ሁልጊዜ ባየው በዚያ ጊዜ ወደኋላ በቀሩ አገሮች ውስጥ አንድ የፕላን ሚኒስትሪ እና አንድ ደግሞ ገንዘብ ሚኒስቴር ሁለት ልዩ ልዩ መስሪያ ቤቶች ሲኖሩ በቃ መጣጣም አይችሉም እነዚህ እንትኖች። ምክንያቱም ስራው ራሱ የሚያጋጭ ነው። የፕላን ሚኒስትር የተባለ ሰው እቺ ሀገር እንድታድግ በፍጥነት እንድታድግ ተፈለገ ይሄ ሁሉ መሰራት አለበት የሚል ነው ማለት ስራውም ፈረንጆች እንደም ማንዴቱ ኃላፊነቱ ይሄ ነው። የገንዘብ ሚኒስቴር ደግሞ ኃላፊነት ወደ ኋላ ቀር ሀገር ማለት ነው እንደ ኢትዮጵያ እንደሌላውም የእሱ ደግሞ ኃላፊነት በወር መጨረሻ የመንግስት ሰራተኛ የተባለ ሁሉ ደሞዙን እንዲያገኝ ማረጋገጥ ነው። ልብ አድርግ፣ ቀደም ባሉት አመታት በተለይ ገጠር ያሉ የኢትዮጵያ መንግስት ሰራተኞች ደሞዛቸውን በወር አያገኙም። በሁለት ወር በሶስት ወር የሚገርሳቸው የገንዘብ ሚኒስቴር ትልቁ ኃላፊነት ያኔ የነበረው ይሄ ነው። መጀመሪያ ደሞዝ፣ ቀጥሎ የውጭ ሀገር ብድር አለ፣ እሱም በጊዜ መክፈል፣ ከዓለም ባንክ ነው ከምን መክፈል። ሶስተኛ መስሪያ ቤቶች የስራ ማስኬጃ ይጠይቃሉ፣ ወረቀት፣ ቤንዚን፣ ምን ያንን መረጋገጥ ነው የኔ ስራ። በግልጽ ይናገራል የኔ ገንዘብ ሚኒስትር የነበረው ያኔ የኔ ስራ ይሄ ነው። እና ይሄ የትምህርት ጉዳይ የርሻ ልማት ጉዳይ ጊዜ የሚሰጥ ነው። ዛሬ ትምህርት ቤት ፕላን ላይ እናል ትምህርት ቤቶች ይሰራሉ የሚል ነገር ይኖራል። በዚህ መንገድ ይወጣል የሚል ፕላን ሊኖር ይችላል። ያ ሁለት ወር ሶስት ወር አራት ወር አምስት ወር ቢዘገይ ምንም አይሆንም። አገሪቱ ምንም ችግር አይደርስበት። ግን ደሞዝ ሁለት ሶስት ወር ሊቆይ አይችልም። የስራ ማስኬጃ ሁለት ሶስት ወር ሊቆይ አይችልም። እዳችንን በጊዜ መክፈል አለብን። አገሪቱን ስንከጠበቅ ከዚያ ሲተርፍ ነው በተረፈው ገንዘብ ነው ልማት የምንሰራው። ይሄ ነው እንግዲህ ደግሞ ልማት ደግሞ በመሰረቱ ኢትዮጵያም ሆነ ማንኛውም ሀገር ያን ወደ 80-90% ገንዘቡ ከታክስ ነው የሚመጣው። ታክስ ደግሞ የህዝቡ አቅም በጣም የተወሰነ ነው እና በታክስ በኩል ብዙ ገንዘብ ስለማይሰበሰብ አብዛኛውን ጊዜ እንደ ኢትዮጵያ ባለ ሀገር በዚያን ጊዜ አብዛኛው ገቢ መንግስት ገቢ የሚገኘው ከጉምሩክ ነው፣ ከፎሬን ትሬድ። እሱም የተወሰነ ነው እና እኔ ከዚህ ውጪ ምንም ለማድረግ አልችልም ይላል። እኔ አንድ ጊዜ እንደዚህ ላይ አንድ ምሳሌ ልስ። አቶ ማሞ ታደሰ ይባል ነበር የገንዘብ ሚኒስትር። እኔ ፕላን በነበርኩበት ጊዜ እኔ የፕላን ኮሚሽን ሆኜ ስሾም አቶ በላይ አባይ ነበር የኔ ወዳጅ ከኔ በፊት። እሱ ወደ ሌላ ቦታ ሲሄድ እኔ ስሾም እንዲህ ያለ ጠብ መኖሩን ቀደም ብዬ ስላየው አቶ አዲስ አለማየሁ እና በአቶ ይልማ መካከል ጠብ ሳይሆን ክርክር ጠብ እነሱ አይጣሉም እንግዲህ በጣም የጠፋ ክርክር ነው ይሄ ስለነበረ፣ በኋላ ደግሞ አቶ ማሞ የገንዘብ ሚኒስትር ሆኖ ሲሾም በላይ ደግሞ አቶ አዲስን ሲተካ በሁለቱ መካከል ደግሞ የነበረውን መፋተጋ አይቻለሁ። እና የኔ ስራ ሲደርስ አቶ በላይ ሌላ ሹመት አግኝቶ ሲሄድ እኔ የምትኮኘ ፕላን ኮሚሽን ገባሁ። ስራው ያከራክራል። ከዛ በኋላ እንግዲህ በቃ ያው የተለመደ ገንዘብ ሚኒስትር እንትን አለ ገንዘብ የለም እናንተ ሁሉ ጊዜ የገቢውን ነገር አታውቁም። እኛን የምናውቀው ከጉምሩክ ምን ያህል ከደሞዝ ምን ያህል ከመሬት ግብር ምን ያህል እንደምናገኝ የምናውቀው እኛ ነን። መቼ መቼ ደግሞ እንደሚገባ እናውቀው እኛ ነን። እናንተ አታውቁም። እና አዲስ ታክስ በህዝቡ ላይ ካልተደረገ በስተቀር አሁን ባለው ህግ ባለው ገቢ መጠን ብዙ ነገር ማድረግ አይቻልም ሲለኝ፣ እኔ መቼም እንደማ ጥሩ አልኩና ጥሩ መልስ ያገኘሁ መስሎኝ እኔ እንግዲህ አዳዲስ ታክስ የሚገኝበት መንገድ ፈልጌ ላቀርብልህ እስቲ ሞክር አለ። ኋላ ኢኮኖሚስቶች ያስኩና አንዳንድ ነገሮች እንደው ቱሪዝም ላይ ትንሽ የሚጨመር ነው ናም ብዬ አቀረብኩ። ኮታ ድሃሙን ሊደረግ ነው ያለ እንዴ? ይሄ እንደምታውቀው ፓርላማ ነው የሚፈቅደው በጀቱንም ሆነ አዲስ ታክስ። እና እንግዲህ በአንተ በኩል እንዲቀርብ ነው እኔ አዲስ ታክስ ያስፈልገናል ለልማት ብዬ እነዚያን ሰዎች እጅ አላነጋግርም። ስድብ ነው የእነሱ ስራ። ምን ተፈርቶ ነው ደግሞ እንደገና ህዝቡ ላይ ይህንምጭ? እኔ አልሄድም፣ እኔ ልሂዳል። አንተማ ኃላፊነት የለብህም። የታክሱን ህግ የሚያቀርብ የገንዘብ ሚኒስቴር ነው። ስለዚህ እባክህ ተወኝ፣ በዚህ አለቀ። እንግዲህ አየህ፣ ይሄ ነው ያለው። እና ያንተን ጥያቄ ለመመለስ ብዙ በፕላኒንግ በሚኒስትሩም በኩል ቢሆን በፕላኒንግ ሚኒስቴር ሰራተኞችም ቢሆን እነሱ ብቻ ሳይሆኑ ደግሞ ፕላኒንግ ሚኒስትር ብቻውን አይሰራም። እንደምታውቀው የልማት ነገር ወይ እርሻ ነው ወይ ትምህርት ነው ወይ ጤና ነው፣ ከእነዚህ ሚኒስትሮች ጋር ነው የሚሰራ። እነዚህ ሁሉ አገሪቱ በፍጥነት እንድትራመድ ይፈልጋሉ። ግን ችግሩ ኢትዮጵያ ድሃ ስለሆነች ያ ሁሉ ገንዘብ ከየት ይመጣል በሚል አይነት ክርክር ደግሞ የገንዘብ ሚኒስትር ብዙዎቹን ያሸንፋል። ገንዘብ ሚኒስትር ደግሞ እውነቱን ለመናገር አስተያየቱ 100% ትክክል ነው ማይባል አይጣለው። በሀገር ናት ፓርላማው ሁል ጊዜ ከመንግስት ጋር መፋተግ ነው። አዲስ ህግ ማቅረብ ይሳነዋል፣ ይቸግረዋል። የገንዘብ ሚኒስትሩ ታክስ እንፈልጋለን ልማታችንን ለማጣደፍ የገቢ ምንጭ ያስፈልገናል፣ ስለዚህ በዚህ መስክ ታክስ ይጨምርልን ብሎ ማቅረቡ ትልቅ የፖለቲካ ፈተና ነው። ያንን ደግሞ ይፈራል፣ ሚኒስትር የሆነ ሁሉ ይቆጠባል። በዚህ ምክንያት አቶ አዲስ የፈለጉትን ያህል የልማት እንቅስቃሴ አላገኙም። እንደውም ወደ መጨረሻ ላይ ስራቸውን የተዉት በዚህ ምክንያት ነው። በዚህ አይነት ማ መስራት እችላለሁ ብለው ጠይቀው ነው ወደ ፓርላማ የገቡት።
ሌላው ወደ ሀገር እንደተመለሱ ሁለት ዋነኛ ክስተቶች ነበሩ። አንዱ የመፈንቅለ መንግስቱ መካሄድ ነው የመጀመሪያው። ሁለተኛው ደግሞ የአፍሪካ አንድነት ድርጅት ምስረታ ነበር። እንዳውም በመዝጊያው ላይም ተገኝተዋል። የንክሮህማንም ንግግር አድመጠዋል። ኢትዮጵያ የብልሆች ምድር፣ በመላው ዓለም የጥቁሮች የነጻነት ቀንዲልና የአፍሪካ የባህል ማዕከል ናት ሲሉ፣ በዛ ወቅት እንደ ኢትዮጵያዊነቱ የአፍሪካ አንድነት ድርጅት እዛ መቋቋሙ ምን አይነት ስሜት ነበር ያሳደረበት? ከዛ በኋላስ አሁን በመልሰት ሲመለከቱት የአፍሪካን ድርጅት የኢትዮጵያን አፍሪካ ላይ ያላትን ተጽዕኖ ምን ደረጃ ላይ አድርሷል? ማንነቷንስ በአፍሪካ ደረጃ ወይም በዓለም አቀፍ ደረጃ ምን አይነት ጉልህ ስፍራ እንዲኖራት አድርጓል ይላሉ? የአፍሪካን ድርጅት ኢትዮጵያ ውስጥ መቋቋም
ያኔ መቼም እርግጠኛ ነኝ እንጂ ጥያቄ መልስ ታቀዋለህ ብቻ ከኔ አንደበት ለመስማት ብዙ ላይ ይሆናል። ግልጽ ነው። ማንም ኢትዮጵያዊ ያኔ ማንም ኢትዮጵያዊ ስል እንግዲህ ስለ ፖለቲካ የሚከታተል ትንሽ ሁኔታ የሚያውቅ ስለ አፍሪካ የሚያውቅ ኢትዮጵያዊ ሁሉ ማለት ነው የአፍሪካ ድርጅት ዋና ጽሕፈት ቤት ይዛ በመቋቋሙ በጣም ነው የተደሰተው። በጣም በተለይ ደግሞ ስለዚያን ጊዜ ኢትዮጵያ በአፍሪካ ሀገሮች የነበራት ተደማጭነት አከባበር በጣም ከፍ ያለ ነው። ይሄ ደግሞ ከኃይለ ሥላሴ ዝናና ስራ ጋር የተያያዘ ነው። ስብሰባውም የመጀመሪያው የአፍሪካ መሪዎች ስብሰባ አዲስ አበባ ሊሆን የቻለውም በእሳቸው ምክንያት ነው። በተለይ እንደ ንክሩማ ያለ ሰው ሲናገር እንደው መጽሐፌ ውስጥ ጥቅሻለሁ እንዱ እዚያ የምናዳምት ሰው የተነሳ እንደው ጮቤ ነው መጣ ነው ማለት ይቻላል። በጣም ደስ የሚል ነበር እና በጣም የተከበሩ ሰው ስለነበሩ የሀገሪቱ መሪ ሀገራችን የነበራትን ተደማጭነት የመሪዋንም መከበር ስናይ በጣም ነው ደስ ያለን። እኔ እንግዲህ የአሁኑ አፍሪካ አንድነት ድርጅት ለየት ያለ ነው። ከዚያን ጊዜ መቼም ጃንሆይ እንደማይከበሩ ነው አሁን የሚታየው እና የአፍሪካ አንድነት ድርጅት ያቋቋሙት ንክሩማ ናቸው ሌሎች ናቸው ተብሎ መቼም ሀውልቱ ተሰርቶለታል። ንክሩማ እንደሰማሁት ኛ ዳኛ ላየሙ ግን እንደምሰማው እዚያ አንድ ሀውልት ተሰርቶለታል ለኃይለ ሥላሴ ያልተሰራ። እንግዲህ በቀጥታ ምንድን ነው የሚያሳየው አሁን ያለው የኢትዮጵያ መንግስት ድሮ የነበሩትን መሪዎች አንዳቸውንም ስለማይቀበል ይህን ሰርተው ነው ሌሎቹ እንጂ ድንገት እንደዚህ ያለ ተቃውሞ ባይኖር እሳቸውንም ያከብሯቸው ነበር። ድርጅቱን በማቋቋም ረገድ እኔ በእውነቱ የጃንሆይን አይነት ሚና የተጫወተ ያለ አይመስለኝም።
ከዛ በኋላ በእርግጥ እንደሚያውቁት እርስዎ በነበሩበት ጊዜ የመጀመሪያው መፈንቅለ መንግስት በነ መንግስቱ እና ገርመሜ ነዋይት መሪነት ተካሂዷል። ያ የማንቂያ ደወል ተደርጎ ተወሰደም ብለው የሚሉ ሰዎች አሉ። በመጨረሻም በየካቲት ወር 1936 ላይ እዚህ በኢትዮጵያ ውስጥ የነበረው የዘውዳዊ አገዛዝ ለአንዴና ለመጨረሻ አክትሞ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የሪፐብሊክ መንግስት ማቆም ተችሏል። በደርግ ጊዜ ሶሻሊዝም ንቅናቄ ነበር። እርሶ ኒውዮርክ ህይወቶ ጀምሮ አዲስ አበባም ከተመለሱ በኋላ እንደዚሁ ማንበቦን የቀጠሉት ዘ መንዝሊ ሪቪው የሚል ማርክሳዊ መጽሔት ነበረ። ያ በአስተሳሰቦ ላይ ያሳደረበት ተጽዕኖ አለ? እንደሚሉትም ለኢትዮጵያ የሚያስፈልገው ኮሚኒዝምም ሶሻሊዝምም ሳይሆን ራዲካል ሶሻሊዝም ነው የሚል አተያይ ነበሮት። ምን አስተያይ ይዘው አብዮቱ ሲመጣ በወቅቱ የነበረውን አብዮት እንደምን ነበር የተቀበሉት? ከዛስ በኋላ የ17 ዓመቱ የአብዮቱ ጉዞ ሲጠናቀቅ የእርሶን ህይወት ምን ያህል ለውጦታል?
እንግዲህ የመጀመሪያው የመፈንቅለ መንግስት ሙከራ አውሮፓ አቆጣጠር 1960 ይመስለኛል፣ በኛ 1953 መንግስቱ ነዋይ ለማስጠንቀቂያ ቃጭል ነው ያልከው። እንደዚህ አልተወሰደም የሚል ክርክር ማንሳት ይቻላል፣ ግን እንደዚያ እንዲወሰድ ብዙ ሰዎች ሙከራ አድርገዋል። አንደኛ እኔ ማቀውን ነው የምነግርህ። እንግዲህ አሁን አቶ አዲስ አለማየሁ ረጅም ከተከሰተ በኋላ እና ሶስት ቀን ነው እንደምታውቀው ብዙ ባልቆየም ያ መፈንቅለ መንግስት ሙከራ፣ ከዚያ በኋላ ጃንሆይ ተመልሰው እንትን ሲሉ አቶ አዲስ አንድ ማስታወሻ ለጃንሆይ ጽፈዋል። ይህንን ጠቅሻዋለሁ እዚያ ውስጥ በቃ ወደፊት ይህን ካላደረግን በስተቀር ችግር ይፈጠራል የሚል ማስታወሻ ነው። በጥሩ መንፈስ ነው ጃንሆይን የተቀበሏቸው። አክሊሉ ሀብተወልድም ምክትል ጠቅላይ ሚኒስትር ሆነው ተሹመው እንደዚሁ ለጃንሆይ ማስታወሻ አቅርበው እስቲ ከስራ ጓደኞች ጋራ ምክር አድርግና ሰጥ ሀሳብ ካለ አምጣባቸው ተመካክረው የሪፎርም ኮሚቴ ኮንስቲቱሽኑን ይህንን እንደዚህ ኮሚቴ ተቋቁመው ይህን ጉዳይ በጥልቀት ቢመለከቱ ጥሩ ነው፣ እንዲህ ያለ ችግር ወደፊት እንዳይመጣ ለማለት ነው። እንግዲህ ጥሩ ስሩ ተባለ፣ ተጀመረ። እነዚህ ሰባት ኮሚቴዎች ተቋቋሙ። ሪፖርቱ መጨረሻ ላይ መጣ። ለጃንሆይ ሲቀርብ እንግዲህ አማካሪዎች አሏቸው፣ እኔ በጣም ተደማጭነት ያላቸው አማካሪ የሚናገሩት ሁሉ ክብደት የሚሰጠው ራስ ካሳ ናቸው። እሳቸው ባሉበት ሁሉ ቀረበ ያ ሪፖርቱ እና እንዴት ይቻላል ይሄ ችግር አይፈጥርም ወይ የሚል ነገር ነበረ። ከዚያ ውስጥ አንዳንዱ ነገር በስራ ላይ አውለዋል ጸሐፊ አክሊሉ ትንሽ የስራ መሻሻል ነገር ግን መሰረታዊ የሆነው የመሬት ይዞታ ነገር እሱ እንደው እንዳልተነካ ነው ማለት ቆጠሩ። ምክንያቱም ብዙ ነገር ያንንቀል ተባለ ሳይመስል ቀረም እሱ ግን ሳይሆን ቀረ። እኔ እንግዲህ በዚያ ጊዜ ወጣት ነኝ፣ ተባበር መንግስታት ሲሰራ ሁሉም ሰማው ምንም ለውም በቃ ከአፍሪካኖች ይሄንን የሚሉት ፈጣን እንትን ያስፈልገናል። አፍሪካ ደግሞ በዲሞክራሲ ውስጥ ያለፈች ነው፣ ሀገራችን ማለፍ አለባት። ለሀገራችን የሚጠቅመው ምን አይነት የታለም ነው ያልኩ ጨነቅም ተደብበት ጊዜ ነበር። ለውጥ እንደሚያስፈልግ ግልጽ ነው። ግን መቼም መንግስት ውስጥ ስለምንሰራ እንዲተሰብስበን በገሃድ አንነጋገርም። ስብሰባ አድርገን ሀገራችን ይሄ እኔ አይደረግም እና ሀሳብ ካለው አንድ ሰው ለጃንሆይ በቀጥታ ሊያቀርብ ይችላል። እንደ አቶ አዲስ አለማየሁ ለምሳሌ በግልጽ ተናግረዋል። እንዲህ በሚምትን ሉዓላዊነት የሚባለው ድሮ ሉዓላዊነት የሚመጣው ከነገስታት ነው አይደለም። አዲስ አለማየሁ በማስታወሻቸው ውስጥ ለቀሪ ኃይለ ስላሴ በጻፉት ማስታወሻ ውስጥ ሉዓላዊነት የሚመጣው ከነገስታት ሳይሆን ከህዝቡ ነው ብሎ እንግዲህ ያሁን ይሄ ለጃኖ የማይዋጥ ነገር ነው። ግን ሰውየው ብዙ ነገር ያዩ ስለሆኑ ብትግስ አለፉት እና ህዝብ የሚመራው መንግስት መምረጥ አለበት እና እንግዲህ በዚህ ምክንያት ነው ማለት ማን ነው የሁሉም አለቃ ማን ነው? ህዝብ ነው ማለት ሶቨሬንቲ ገዛ ሉዓላዊነት ከዚያ እንጂ ከሌላ ቦታ አይመጣም ብሎ ለጃኖ የነገሩ ናቸው በጽሁፍ እና ያኔ በጉባኤ እንዲህ እየዞሩ መናገር ሳይሆን ሰው የሚሰማው ያስጨንቀው ነገር በቀጥታ እሳቸው ያቀርባል። እንግዲህ እሳቸው የሚፈልጉት ይሄ ነው። ውጪ እየዞራቸው ዲስኩር ከምታደርጉ እዚህ አቅርባቸው መቼ ተመካክርንበት መቼ ሊተባላቸው ይህ ነው እንግዲህ እሳቸው ሁል ጊዜ መልስ እና ሰው ሁሉ እንደዚህ ያለ ማስታገሻ ነበረው። በተለይ ሚኒስትሮች በቀጥታ ጠቅላይ ሚኒስትሩን በኩል ሳይሆን በቀጥታ ለጃንሆይ ያቀርባሉ እና ሁሉም በእውነት ሚኒስትሮች እኔ ሁሉም ልል አልችልም፣ ግን ብዙ ሚኒስትሮች እንደዚህ ተራማጆች ነበሩ በዚያ ጊዜ ነበሩ እና በየጊዜ ሀሳብ ያቀርባሉ። ለማንኛውም ነገር መሬትን በተመለከተ እርግጠኛ ነኝ ያቀረቡ ሰዎች አሉ። አሁን ለምሳሌ በለጠ ገብረ ጻድቅ እንጃ ስማቸው ሰምተ ይሆናል እንዴ እንዴት ያለ እንትን ነው ያቀረቡት። ትልቁ ያኔ ትልቁ ሀሳብ ብዙዎቻችን እዚህ ነበር። ግን አሁን ለምሳሌ እዚያ ደረጃ አልደረስኩ ለጃንሆይ ላንድ ሪፎርም እንዲሁም ብዬ የማቀርቡበት ደረጃ አልደረስኩም። ወጣት ነኝ። ግን ከኔ በፊት የነበሩ ሰዎች በተለይ አሁን አቶ በለጠ ኢትዮጵያ ውስጥ የመሬት ይዞታ ይሻሻል ቢባል ምንድን ነው መሰረታዊ የሆነ ለውጥ ማድረግ ያለብን? መሰረታዊ የሆነ ለውጥ ይዞታን መገደብ። አንድ ሰው አንድ ገበሬ ከአንድ ጋሻ መሬት በላይ ማረስ ካልቻለ በቃ ከአንድ ጋሻ በላይ ያለው ይወሰዳል። ከዚያ በላይ ላይ ካለው ይወሰድና ለሌለው ይሰጣል። ይሄ ነው በለጠ ይህን ተናግረዋል። እርግጥ በለጠ እንደው የራዲካል ሳቸውም እንደ አዲስ አለማየሁ በጣም ተራማጅ ናቸው። ውስጡን ቴክኒኩን ብዙ አያውቁም። ለምሳሌ ዳኛቸው ይርጉ የሚባል እንዴት ያለ የታወቀ የእርሻ ሊቅ ነበረ። እሱ የፖለቲካ አስተሳሰብ ሳይሆን አንድ ገበሬ የአቅሙን ያህል ሊያርስ የሚችለው ምን ያህል ነው ተብሎ ሲጠየቅ በጥማድ በሬ እንደሆነ ብዙ ሊያርስ አይችልም። ነገር ግን አንድ ገበሬ እንዲያው የኋላ ኋላ በራሱ ትራክተር መሬቱ ይረስ ከተባለ እስከ ሶስት ጋሻ ድረስ ሊያርስ ይችላል ትራክተር። ስለዚህ ገደቡን ሶስት እናድርገው የሚል ነበር። ዶክተር ዳኛቸው ይርጉ የእርሻ ትምህርት ያለው ብዙ ነገር የሚያውቅ ለማንኛውም ዳኛቸውም ሆነ አቶ በለጠም ትልቁ እንትን ገደብ ነው። ከዚያ በላይ ያለው ብዙ መሬት ስላለ ያ በዚያን ጊዜ ለነበረው የኢትዮጵያ ህዝብ ይዳረሳል ነው። እንግዲህ ግን ምን በየጊዜው የሚነሳው ሀሳብ ምንም እንደው ስራ ላይ አልዋለም። ብዙዎቻችንም እንግዲህ ይሄ ነገር እንደምን ይሻላል የኋላ ኋላ እንላለን። እንደምታውቀው ጊዜ ተማሪዎች ይሰለፋሉ፣ መሬት ለራሹ ይላሉ፣ ውጭም ሀገር ብዙ ኮሜንት ይደረጋል። እኔ መራሴ ለምሳሌ ስራ በነበርኩ ጊዜ ስዊድን እንደዚህ ሲሄድ ስዊድኖችም ያነሱብኛል። አንድ ነገር ማድረግ አለባቸው የዚህ የመሬት ይዞታ ይላሉ። ግን አልተቻለም። እንደሆነቱ እንደው ዳተኛ የሚያደርገን ጉዳይ ነበር። እንግዲህ ይዞታም ነገር ይመስለኛል ከላይ ያሉ ሰዎች ያንን የሚያማክሩ ሰዎች ይሄ አይሆንም ጊዜው አይደለም የሚሉ ደግሞ ኦፍኮርስ መሬት ያላቸው ሰዎችም አሉ። ትልልቅ ሰዎች ሚኒስትሮች ናቸው። እንዴት ይሆናል ይሄ እኮ ጦር የሚያማዝዝ ነው እያሉ የሚያስፈራሩ ነበሩ። በዚህ ምክንያት ሳይሆን ቀረ እና እንግዲህ ብዙ ኢትዮጵያዊ ሰው በቃ ለውጥ ያስፈልጋል። በቅጃ ነው እንግዲህ አረጁ ታሁን በኋላ ያልታሰበ አደጋ ሊመጣ ይችላል እና ያ ከመሆኑ በፊት አንድ አይነት መሰረታዊ ለውጥ ቢደረግ ጥሩ ነው ነው የተባለው። ለውጥ የሚቃወም ሰው በዚያን ጊዜ ብዙ አልነበርም ኢትዮጵያ ውስጥ። በቃ እንደው ለለውጥ የተዘጋጀች ሀገር ነች። ግን ያ ለውጥ ያለ ደም መፋሰስ ቢመጣ ደግሞ መሰረታዊ ቢሆን ደግሞ የሚባለው ዋናው ነገር መሬት ይዞታ ነው። ከዚያ ከመሬት ይዞታ በኋላ ወደ ፖለቲካ ሰው በራሱ መንግስቱ ተሳትፎ እንዲኖረው የሚፈልገው መንግስት እንዲመርጥ እንግዲህ ልጅ እንዳልካቸው መኮንን ሲሾም አንድ አይነት መሰረታዊ ለውጥ ይወጣል የሚል አስተሳሰብ ነበረ እና እሱ ተሾመ እንጂ በወሩ ውስጥ መሰለኝ አንድ ዋይት ፔፐር ብሎ እንግሊዝ ነገር የተማረው እሱ ፖሊሲ የምንመራበት ፖሊሲ ይሄ ብሎ አንድ ዋይት ፔፐር ለካቢኔት ቀርቦ ተመክሮበት ወጣ። ያንን ሲያዩ የእንግሊዝ ጋዜጦች ኦብዘርቨር ይመስለኛል እንግዲህ ይሄማ ሬቮሉሽን ነው ሪፎርም አይደለም የሰው የሚያስበው የተባለበት ጊዜ ነበረ እና እሱም ራሱም ይፈልጋል እንደዚህ እና ያንን እድል ሊጠቀሙበት ሲችሉ በዚያ ጊዜ የነበሩ የጦር መሪዎች አመለጣቸው። መጀመሪያ አማን አመለጠው። አማን ብዙ ነገር ለማድረግ የሚችል ሰው ነበር፣ ግን እሱ በመሰረቱ በቂ ችሎታ አልነበረውም። እኔ ነኝ የማውቀው ነው ሁሉም ነገር፣ እብሪተኝነትም አለ እንግዲህ እሱ ብቁ ሆኖ አልተገኘም። በዚያ ጊዜ ኢትዮጵያን ለመምራት እንደዚህ ያለ ትልቅ እድል ተሰጥቶት ነበረ። አማን የድሮ ሰዎች ያውቁታል፣ ወጣቱ ያውቀዋል። በሙሉ ኢትዮጵያ ጦር ኃይሎች ያከብሩታል፣ ይወዱታል። የእኛ ሰው ይላሉ በጣም በጣም እንዴት ያለ ተቀባይነት ነበረው። ያንን እንደው አከሸፈው እውነት በችሎታ ማነስ ማለት ይቻላል። ይህን ድንገት ወዳጆቹ ዘመዶቹ ላይቀበሉ ይችላሉ። ይሄ እነሱን ለማስደሰት ወይም እነሱን ለማስቀየር የሚባል ነገር ሳይሆን እውነተኛው ይሄ ነው። እኛ ረኛውን ለምሳሌ ጀነራል ሊቀመንበር ሆኗል በሚባልበት ጊዜ ደስ ነው ያለኝ። ጥሩ ነው ከነበሩት የኢትዮጵያ ከፍተኛ የጦር መኮንኖች እንደው ያውቃል፣ የተማረ ነው፣ ለውጥ ይፈልጋል የሚባል ነበር። ይህችን ነው እንግዲህ እኛ የምናውቀው። በኋላ ግን ስናየው እንደው ወሬኛ ሁሉ ዝና እንደው በሀገር ደረጃ ሳይሆን ድንገትና አንዳንድ የጦር መምራት ደግሞ ወታደሮችን መምራት ስኪል ሊኖረው ይችላል እንጂ የሀገር የሚመራ ሰው አልነበረም። እና አመለጠ። ከሱ በኋላ የመጡትም እንደዚሁ ምን አይነት ሀገር እንደነበረች ኢትዮጵያን ጊዜ ምን አይነት ለውጥ ልትሸከም እንደምትችል ያለ ደም ሳይበዝ ይህንን አመዛዝ ነው ሀገሪቱን የሚመሩ ሰዎች ሳይሆኑ እንደው እኛም ተራማጆች ነን ከማናንሳለን ስድት ይለ ሲሆንለሱን ታውቀዋለን ያሳገባም ትልቅ እድል አመለጠ።
SBS 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 Radio